የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጥር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 25 2015 ዓመተ ምህረት ዝግጅታችን ጀመረ።
ማህበራዊ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚስተነዘሩ አጸያፊ ንግግሮች ከወዲሁ የማይደፍቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ አንድ ምሁር ተናገሩ።
የዚህ በተሰርቶ ካይነንት ነው ወንጀል ሲፈጸሙ ጥላቻ ሲሰብኩ ማየት በጣም ያሳዝናል። ምክንያቱም እኔ የትኛውም የፖለቲካ ስልጣን ቢኖር ባንዴጅ ቢኖር ያ ህብረተሰብ እኔም የዚህን ህብረተሰብ ዝለፍ አዋርድ ለጥላቻ ለጦርነት አዘጋጅ ብሎ ስልጣን የሰጠ የለም። አይደለም እንደ አንድ ግለሰብ ይቅርና ኢቨን ውክልና ያላቸው ሰዎች ያ ውክልና ጥላቻን ለመስበክ አይደለም፣ ህዝብን ከህዝብ ጋር ለማጋጨት አይደለም።
የሰማችኋቸው ዶክተር ዘነበ በየነ ይባላሉ። የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ናቸው። የምሽቱ እንግዳችን ሆነው ያመሻሉ።
ስራ ነው ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ እና ለመላው ዓለም ኮምፕላይንት እንዲሆን አድርገን ነው ዲዛይን ያደረግነው። ስለዚህ ከኢሲግኔቸር አክት ጋር ከብዙ ሀገር ህጎች የዲጂታል ሲግኔቸር እና ኢሲግኔቸር ህጎች ጋር በማጣመር ኮምፕላይ እንዲያደርግ አድርገን ነው የሰራ ነው።
አሁን ደግሞ የሰማችኋቸው የውለታ መስራችና ስራ አስፈጻሚ የሆኑትን አቶ ኬብሮን ደጀኔ ነው። እሳቸውም የምሽቱ እንግዳችን ናቸው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች። ዛሬ ለትውድ ሰኔ 25 2015 ዓመተ ምህረት ነው። በሁለት ሳምንት አንዴ ያዘጋጀን ወደ እናንተ የምናደርሰው የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና
ደረጀ ደስታንን ብራን ኃይሉም በቅንብሩ አብራን ትቆያለች። እኛም እስከ ምሽቱ 4 ሰዓት አብረናችሁ እንሆናለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎችን ማሰማችሁ ሲዮን ግርማ ነኝ። ዩናይትድ ስቴትስ በኢትዮጵያ ላይ ጥላቸው ከነበሩት ክልከላዎች አንዳንዶቹን ማንሳቷን ሁለቱ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ተቃወሙት። የዋይት ሃውስ ብሔራዊ ደህንነት ቃል አቀባይ ጆን ከርቪ ኢትዮጵያ በሰብአዊ መብቶች ላይ ያስመዘገበችው ያለችውን መሻሻል ግምት ውስጥ በማስገባት ዩናይትድ ስቴትስ እርዳታን በተመለከተ የተጣሉ የተወሰኑ ገደቦችን ለማንሳት ድምዳሜ ላይ መድረሷን አርብ ዕለት አስታውቀው ነበር። መሻሻሉ የታየው ከሰላም ስምምነቱ ፊርማ በኋላ መሆኑን የገለጹት ከርቢ ስምምነቱ በመቶ ሺዎች የሚቆጠሩ ህዝቦችን ለረሃብ ያጋለጠውን ያፈናቀለና የገደለውን ጦርነት እንዲያበቃ ምክንያት ሆኗል ብለዋል። ይህንን ውሳኔ ተቃውመው አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በጋራ ባወጡት መግለጫ ከስምምነቱም በኋላ ቢሆን በትግራይ የዘር ማጽዳት ዘመቻን ጨምሮ የሰብአዊ መብቶች ጥሰቶች መፈጸማቸውን ጠቅሰዋል። እንዲህ አይነት ውሳኔም ወንጀል ፈጻሚዎች በህግ ፊት እንዳይጠየቁ ያደርጋል ብለዋል። የመብት ድርጅቶቹ በትግራይ ስለሚፈጸሙ የመብት ጥሰቶች ድምጻቸውን ማሰማት እንደሚቀጥሉ ገልጸዋል። ዘገባው የሮይተርስ ነው። በዩናይትድ ስቴትስ ሜሪላንድ ግዛት ባልቲሞር ውስጥ ብሩክሊንስ ሆምስ በተባለ መንደር በተዘጋጀ የሰፈር ድግስ ላይ ዛሬ ሌሊት 30 ሰዎች በጥይት መመታታቸውን የአካባቢው ባለስልጣናት አስታወቁ። ሁለቱ ወዲያው ሲሞቱ ሶስቱ በአስጊ ሁኔታ ላይ እንደሚገኙ ፖሊስ ገልጿል። ከተጎጂዎቹ መካከል 20ዎቹ ወደ ሆስፒታል መወሰዳቸውን የባልቲሞር ፖሊስ ተጠባባቂ ኮሚሽነር ሪቻርድ ተናግረዋል። የድርጊቱ ፈጻሚዎች በቁጥጥር ስር እስኪውሉ ፍለጋቸውን እንደማያቆሙ ለሲኤንኤን የቴሌቪዥን ጣቢያ የገለጹት የከተማዋ ከንቲባ ብራደን ስኮት የጦር መሳሪያ ቁጥጥርን አስፈላጊነት በተመለከተ በባልቲሞር ብቻ ሳይሆን በመላ ሀገሪቱ ሊታሰብበት እንደሚገባ አሳስበዋል። ፈረንሳይ ናንቴር ከተማ ውስጥ ባለፈው ማክሰኞ በፖሊስ ተተኩሶበት የተገደለው ታዳጊ ወጣት ቀብር ትላንት ቅዳሜ ተፈጽሟል። አልጄሪያዊ ወይም ሞሮካዊ እንደሆነ በተነገረው የ17 ዓመቱ ናሂል መገደል ፈረንሳይ ፍርአታዊ ዘረኝነት የሰፈነባት አገር አድርገው በሚመለከቷት ዘንድ ተቃውሞ አስነስቷል። የናሂል እናት ለፍራንስ 5 የቴሌቪዥን ጣቢያ እንደተናገሩት ፖሊሱ አረብ የሚመስል ልጅ ሲያይ ሊገድለው ፈለገ ይሆነው ያ ነው ብለዋል። ፖሊስ የሟቾችን ቤተሰብ ይቅርታ መጠየቁ ተዘግቧል። ትላንት ቅዳሜ ማታ የተቃውሞ ሰልፉ ጋብ ማለቱ ተገልጿል። አርብ ማታ የታሰሩት ተቃዋሚ ሰልፈኞች ቁጥር ከ1300 በላይ የነበረ ሲሆን ትላንት ማታ የታሰሩት 700 መሆናቸው ተመልክቷል። የፈረንሳይ መንግስት ባለስልጣናት እንዳስታወቁት በሁለቱ ቀናት በአገሪቱ ዙሪያ 45000 ፖሊሶች ለጥበቃ ተሰማርተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ፈረንሳይ ውስጥ የተቀሰቀሰው አለመረጋጋት በሀገሪቱ የህግ አስከባሪ ዘርፍ ውስጥ ላለው ስር የሰደደ ዘረኝነት መፍትሄ እንድትፈልግ እድል ይሰጣታል ማለቱ ተጠቅሷል። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን በሀገራቸው ፍርአታዊ ዘረኝነት አለ የሚለውን ውንጀላ አጥብቀው ያስተባብላሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ለሁለት ሳምንት ያህል ጋብ አድርጋ የነበረውን የድሮን ጥቃት ዛሬ እሁድ ቀጥላለች። ዛሬ በዩክሬን ዋና ከተማ ኪየቭ ላይ ባደረሰችው የድሮን ጥቃት በሰውና በንብረት ላይ ምን ያህል ጉዳት እንደደረሰ አልታወቀም። ይህ በእንዲህ እንዳለ ሩሲያ ከያዘቻቸው ስፍራዎች ይህ ነው በሚባል መጠን ባታፈገፍግም ዩክሬን በያዘችው መልሶ ማጥቃት ውጤት እያስመዘገበች ነው ብላ እንደምታምን ዩናይትድ ስቴትስ አስታውቃለች። የዩናይትድ ስቴትስ የጦር ኃይሎች ኢታማዦር ሹም ጄኔራል ማይክ ሚሌ ባለፈው አርብ ዋሽንግተን ውስጥ ባደረጉት ንግግር የዩክሬን እርምጃ ፈጣን እንዳይሆን ያደረገው የጦርነቱ ባህሪ ነው ብለዋል። ዩናይትድ ስቴትስ ለዩክሬን ረጅም ርቀት ተወንጫፊ ሚሳኤሎችና የተወሰኑ F-16 ተዋጊ ጀቶችን ለመስጠት በግልጽ ያሰበችበት መሆኗን ጄኔራሉ ተናግረዋል። ገና ውሳኔ ላይ አለመደረሱንም ተቆመዋል። ዘገባውን ያደረሰን ሮይተርስ ነው። በመጨረሻም ሶሪያ እስራኤል የተኮሰቻቸውን በርካታ ሚሳኤሎች መትቼ አክሽፍ ያለው ስትል ተናገረች። ዛሬ እሁድ የሶሪያ የጦር ኃይል ባወጣው መግለጫ ሚሳኤሎቹ በቤይሩት ያየር ክልል አልፈው ሆምስ ከተማ ላይ ወድቀዋል ያለ ሲሆን በሰው ላይ ጉዳት ደርሶ እንደሆነ የተገለጸ ነገር የለም። የእስራኤል የጦር ኃይል በበኩሉ ሶሪያ ከተኮሰቻቸው ሚሳኤሎች መካከል አንደኛው የእስራኤል የአየር ኃይል ውስጥ መፈንዳቱን አመልክቷል። ኢራን ሶሪያን እንድታግዝ ፈጽሞ አልፈቅድም ማለቷን ተከትሎ ሁለቱ ወገኖች የሚሳኤል ጥቃት ሲሰነዛዘሩ ከርመዋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ ያበቃ። ከቀሪ የእሁድ ምሽት የስነስታው ዝግጅታችን ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 25 2015 ዓመተ ምህረት መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ዛሬ ሳምንቱ እንዴት አለፈ?
ሸጋ ነበር ልበል እንደሰው?
ልክ ነው፣ ሸጋ ነበር። እዚህ ደግሞ ያለንበት አሜሪካ የነጻነት ቀን የሚከበርበት ዋዜማ ላይ ነው የምንገኘው እና አካባቢው በአሜሪካ ባንዲራዎች በተለያዩ ፌስቲቫሎች ደመቅ ሞቅ ሸብረቅ ብሏል።
እውነት ነው። ልክ በየአመቱ ይህ የአውሮፓውያን ሐምሌ ወር ሲገባ በአራተኛው ቀን ማለትም ሐምሌ 4 የፊታችን ማክሰኞ ማለት ነው ጁላይ 4 ተብሎ በመላው አሜሪካ ይከበራል። የአሜሪካ ነጻነት ቀን የሚከበርበት ዕለት በመሆኑ ይህን ቅዳሜና እሁድ ይዞ ሰኞ ማክሰኞ ድረስ ብዙ ሰዎች ረፍት ላይ ናቸው።
አዎ፣ ከኔ እናንተ በቀር ጋዜጠኝነት ሆኖ ረፍት የለም። እንግዲህ ይህንን የነጻነት ቀን ካነሳህ ዘንድ ነጻነት እጅግ ከፍ ያለ ዋጋ ተከፍሎበት የመጣ መሆኑ ይታወቃል። ዛሬም በነጻነት ስም በብዙ የዓለም ክፍሎች የተለያዩ ሰዎች ዋጋዎችን እየከፈሉ ነው። በኢትዮጵያም ይህ ጉዳይ በተለያየ መልክ ይነሳል። በተለይ ደግሞ አሁን ከማህበራዊ ሚዲያ መስፋፋት ጋር ተያይዞ የነጻነት ትግሎች እና የመብት ጥያቄዎች ብዙ ውይይት ይደረግባቸዋል።
ትክክል ነሽ ሊሊ። ለምሽቱ የመጀመሪያው መሰናዶ ያደረግነው ዝግጅትም በማህበራዊ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አጸያፊ ንግግሮች ከወዲሁ የማይገቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ ከሚያስረዱ አንድ ምሁር ጋር ያደረግነው ቆይታ ነው።
ደሬ፣ ወደዛ ከማለፋችን በፊት ግን ዛሬ እሁድ ነው፣ የረፍት ቀን ነው። ስለዚህ ፕሮግራማችንን ዘና በሚያደርግ ሙዚቃ መጀመር አለብን።
አዎ። የራሄል ዮሐንስ አራዳ ዜማ የምሽቱ ቀዳሚ የሙዚቃ ምርጫችን ይሆናል። የነበረ ሲቀር ያለበት ተክቶ ይህን ቀን ያልፋል ትዝታውን ትቶ ምነው ላራዳ ልጅ ባልነበረ ሞቱ ያ ሁሉ ደግነት ይቀር ቸርነቱ እንደዋዛ ቀረ ዋ ስንቱ ዋ ስንቱ ያለች የካዛንቺሷ ራሄል ዮሐንስ የተጫወተችውን ቆየት ያደ ዜማ ነበር የሰማችሁት። ራሄልን አመስግነን አሁን ወደ ተከታዩና ቀዳሚ ዝግጅታችን እናልፋለን። ማህበራዊ ሚዲያ የደቀነው ጣጣ
ራይ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አጸያፊ ንግግሮች ከወዲሁ የማይገቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ አንድ ምሁር ለአሜሪካ ድምጽ መናገራቸውን ቀደም ሲል ጠቆም ማርገን ነበር።
አው በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነ ችግሩ ከመሰረቱ ታውቆ መቀረፍ እንዲችል እያንዳንዱ ግለሰብ አስተዋጽኦ ማበርከት እንደሚገባው መክረዋል።
ልክ ነው። በነገራችን ላይ ዶክተር ዘነበን ያነጋገረችው ጽዮን ግርማ ነች። ከትላንት በስቲያ አርብ የተወሰነው ክፍል ቀርቦ ነበር። ዛሬ ደግሞ ሙሉ ዝግጅቱን እንደሚከተለው አጠናቅራለች።
ዶክተር ዘነበ በየነ በሚሲሲፒ ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል መምህር ነው። እንዲሁም ደግሞ በተለይ በኢትዮጵያ ወቅታዊ ጉዳዮች ላይ ምርምር ያደረጉበትን ያጠኑትን ጉዳይ በማካፈል ይታወቃሉና ዛሬ ወደ እርሱ ያስደወለኝ ጉዳይ ትንታኔ የሚጠይቅ ሀሳብ ገጥሞኝ ነውና ማህበራዊ ሚዲያ ላይ እንዲሁም በስብሰባ ቦታዎች የሚደረጉ ንግግሮች፣ በአደባባይ የሚደረጉ ንግግሮች፣ በውይይት በየትኛውም ሚዲያ በሚተላለፉ ንግግሮች ውስጥ በኢትዮጵያ ያለውን በብሔር ላይ መሰረት ያደረገ ውጥረት ሊያባብሱ የሚችሉ የአንድን ሰው የብሔር ማንነት የሚጠቅሱ ወይም የአንድን ማህበረሰብ ላይ ያነጣጠሩ ንግግሮች ይደረጋሉ። እነዛ ንግግሮች ደግሞ በቀጥታ ጥላቻን፣ ስድብን፣ ማንቋሸሽን የተከተሉም ናቸውና እንዲህ ያለ ነገር አሁን እንደታየው በበለጠ ምን አይነት ተጽዕኖ ነው በኢትዮጵያውያን ማህበረሰብ ላይ የሚያሳድረው?
በጣም አመሰግናለሁ። ሲሆን አሁን በኢትዮጵያ ውስጥ እያየን ያለነው ነገር በአጠቃላይ የትም አካባቢ እንሆን፣ ከየትኛውም ህብረተሰብ የወጣን እንሆን፣ ግን እንደ ኢትዮጵያዊ የሚያስጨንቁን፣ እረፍት የሚነሱን፣ ሰላም የሚነሱን፣ እንቅልፍ የሚነሱን ነገሮች ናቸው። ይሄ በዋናነት ደግሞ እየተቀናጀ ያለው በተለያየ የማህበራዊ ሚዲያ የሚተላለፉ መልዕክቶች ኃላፊነት በጎደለው መልኩ የሚደረጉ ንግግሮች ናቸው። ከፍተኛ እንደ ሀገር አደጋ ውስጥ የጣሉን ብዬ የማምነው ሁለት ሶስት ነገሮችን ማንሳት እንችላለን። በመጀመሪያ ደረጃ በጎሳ የተደራጀ ሀገር ውስጥ ፖለቲካ ውስጥ ትምህርቱን፣ ማህበራዊ ኑሮው፣ ኢኮኖሚው፣ በአጠቃላይ ዘይቤው በሙሉ በዘር ፖለቲካ የተቃኘና የተደራጀ ህብረተሰብ ውስጥ ብጥብጥ መፍጠር በጣም ቀላል። ምክንያቱም በተደጋጋሚ እንዳየነው አንድ ግለሰብ 20-30 አካውንቶችን ከፍቶ የተለያየ ስም በመጠቀም የተለያየ ህብረተሰብን የሚወክል በማስመሰል ሌሎች ህብረተሰብን፣ ህዝቦችን የሚያንቋሽሽ ንግግር ይደረጋል፣ መልዕክት ይተላለፋል። ይሄ እንደዚህ አይነት መልዕክት በሚመጣበት ወቅት ደግሞ ምናልባት ያ በንግግር የሚግባባ ይሄ በእንግሊዝኛ ኦራል ሶሳይቲ የምንለው ህብረተሰብ ውስጥ እንደዚህ አይነት ድርጊቶች ከፍተኛ አደጋ ይፈጥራሉ። ምክንያቱም ቆም ብለን በመረጃና በማስረጃ ነገሮችን ከመፈተን ይልቅ ጫውን ነገር እንዳለ ተቀጥሎ እንደ ቦይ ውሃ በማስተላለፍ ህዝብን ከህዝብ ጋር ሊያጋጭ የሚችል ሰላምን የሚነሳ ነገሮች ይፈጸማሉ። የምናያቸው ነገሮች ምልክቶች ናቸው፣ ሲምፕቶምስ ናቸው። ስር ውስጥ ያሉ ስትራክቸራል የሆኑ ችግሮች አሉብን እንዳይበገሰብ፣ ያንን ደግሞ ፌስ ልናደርገው ይገባል። ምንድን ነው እዚህ ጋር እንድንደርስ ያደረገን? ምንድን ነው የዚህ ችግር መንስኤው? ምንድን ነው የችግሩን መንስኤ አውቀን ለእሱ መፍትሄ እስካልሰጠነው ድረስ የምናደርገው ነገር በሙሉ ካንሰርን በፔን ኪለር እንደ መከላከል ነው የሚቆጠረው። ስለዚህ ከዚህ በኋላ የሚመጣው ነገር ከዚህ የበለጠ አስከፊ ስለሚሆን እዚህ ጋር ቆም ብለን ሁላችንም ኃላፊነት ስላለብን እንደየድርሻችን ኃላፊነታችንን ቆጥረን ወስደን ማድረግ የሚገባንን ነገር በማድረግ ሀገራችንን ከዚህ ከከፋ መጥፎ ነገር ልንታደጋት ይገባል። አለበለዚያ እነ ሩዋንዳ ጋር የተፈጠረው እንደነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሱዳን ውስጥ የተፈጠሩት፣ ሌሎችም ሀገሮች ውስጥ የተፈጠሩ ችግሮች ኢትዮጵያ ውስጥ በከፋ ሁኔታ የማይፈጠርበት ምንም ምክንያት የለም።
ዶክተር ዘነበ፣ እንዲህ ያሉ ንግግሮች ማን እንደሚናገራቸው፣ የትኛው አካል እንደሚናገራቸው ላይታወቁ ይችላሉ። ማንኛውም ሰው ለየትኛውም ነገር ሊጠቀምባቸው የሚችሉ ናቸው። በተለይ አሁን ቲክቶክም ያሉ ሶሻል ሚዲያ መጥቷል። የትኛውም አካል ለየትኛውም በየትኛውም መንገድ ሊናገራቸው ይችላል። ፖለቲካም ሊሆን ይችላል፣ ላላትም ሊሆን ይችላል። ለአንድ ዓላማ ሊጠቀምበት የሚችለው ቴክኖሎጂ የፈጠረለት መደላድል አለና እንዴት ነው እሱን መቆጣጠር የሚቻለው?
በጣም ጥሩ ጥያቄ፣ በጣም ከባድ ጥያቄ ነው። ምክንያቱም እነዚህ አሁን ያነሳሻቸው የሶሻል ሚዲያ ፕላትፎርም ቲክቶክንም ጨምሮ ለሀገር ስጋት ከፍተኛ ችግር እየፈጠሩ ስጋት እየሆኑ ነው። ለምሳሌ አሜሪካ አንዳንድ ግዛቶች ሙሉ ለሙሉ ቲክቶክን በመንግስት ሪሶርስ መጠቀም አይቻልም። ኦልሞስት ህግ ነው፣ አይቻልም። ይሄ የሆነበት ምክንያት አሜሪካንን የሚያህል ሀገር ትልቅ ሪሶርስ ያላት በቴክኖሎጂ በሰው በሰለጠነ ሰው ኃይልም በሌሎችም ትልቅ አቅም ያላት ሀገር እንኳን ከቁጥጥር ውጭ እየሆነባት ስለሆነ ፖለቲካዊ አንደምታ ሊኖረው ይችላል። ሙሉ ለሙሉ መጠቀም አይቻልም በአንዳንድ ግዛቶች። አውሮፓ ውስጥ እንደዚሁ። እንደውም አሁን የዚህ አርቲፊሻል ኢንቴሊጀንስ አክትም ኢንትሮዲስ ለማድረግ አንዳንድ ሀገሮች እየተንቀሳቀሱ ይገኛሉ። እነዚህ ነገሮች የኢትዮጵያ ችግር ብቻ ሳይሆን ዓለም አቀፍ ችግር እየሆኑ ነው። ኢትዮጵያ ውስጥ ቅድም እንዳልኩት በማስረጃና በመረጃ በተደገፈ የጽሑፍ ዶክመንት ከመለዋወጥ ይልቅ ባስ በሚለዋወጥ ህብረተሰብ እነዚህ ከፍተኛ አደጋ ሊፈጥሩ ይችላሉ።
የዶክተር ዘነበ በየነን ሙያዊ ትንታኔ እዚህ ላይ ገታ አላድርገው ግን እንመለስበታለን። ለመሆኑ በተለያየ ቦታ የሚገኙ ወጣቶች ማህበራዊ ሚዲያ በተለይ ቲክቶክ ላይ የሚሰራጩ ዘርን መሰረት ያደረጉ የጥላቻ ንግግሮችን ሲመለከቱ ምን ይሰማቸዋል? ስጋታቸውስ ምንድን ነው? የተወሰነውን ጠይቀናል።
ጥላቻ ንግግር ሲባል አንድ መልክ ብቻ አይደለም ያለው። የጥላቻ ንግግር ፊት ለፊት ያገኘውን ሰው በጥላቻ መናገር ብቻ ሳይሆን በግሩፕ የሃይማኖት ሊሆን ይችላል፣ የብሔር ሊሆን ይችላል፣ ስነ ልቦና ሊሆን ይችላል። የተለያዩ ማህበረሰቦች አሉ እንደ ግሩፕ አንድ አይነት ነገር የሚያስቡና እነዛ ላይ የጥላቻ ንግግር መናገር በአንድም ሆነ በሌላ መልኩ ጉዳቱ ከፍተኛ ነው የሚሆነው። ተናጋሪው ላይ በቀጥታ ባይመጣም ሌሎች ሰዎች ላይ ነው ጉዳቱ የሚደርሰውና በጣም ያሳስበኛል። ለምሳሌ በኢትዮጵያ ውስጥ የሚታየው ጥላቻ ንግግር ብሔር ተኮር የሆነው በጣም ያሳስባል፣ በጣም ይጨንቃል። እንደውም አንዳንዴ ተናጋሪው የኢትዮጵያ አካል አይመስልም፣ ወይንም አንድ ሀገር ውስጥ የሚኖሩ ተስማምተው ለረጅም ጊዜ አብረው የኖሩ ማህበረሰቦች እስካይመስሉ ድረስ በጣም በጣም አስከፊ የሆኑ ጸያፍ ንግግሮች አሉ። ተናጋሪውን ግን በቀጥታ ያገኘው የተለያየ ቦታ ሌላ ቦታ ሊሆን ይችላል፣ ግን ማህበራዊ ሚዲያው አንተቶ ቤትህ ላይ ወይንም ደግሞ በተኛህበት ሞባይልህን ስትከፍት የምታገኘው ነው፣ ወይ ትራንስፖርት ላይ ሆነ ስቲል ረፍ ብለህ ስትከፍት የምታገኘው ነው፣ ወይ ደግሞ ስልክህን ልጆች ሲነካኩም ያገኙት ነውና ከፋቱ እንጂ ምንም ጥቅም የለው። ሲታሰብም መጀመሪያ የጥላቻ ንግግር ሲጀምር ክፋት እንጂ መልካም ነገር የለውም ብዬ አስባለሁና በጣም ያሳስበኛል። በኢትዮጵያ ላይ የሆነ ያለው ነገርም ምን ነው ነው በትብርት ቤት የሚታየው ፈተና ሲደርስ የሚታየው ዝምብር ግጭት ምናምን በአንድ ጊዜ የመጣ ሳይሆን በሶሻል ሚዲያ የመጣ ነው ብዬ ነው አስበውና።
አብዱላይዝ አህመድ ይባላለሁ። በመጀመሪያ ደረጃ እንደዚህ አይነት ቪዲዮዎችን ለማየት ራሱ ጠንካራ ሞራል ይጠይቃል። ምክንያቱም እንደዚህ አይነት ቪዲዮዎችን ስታይ የሚፈጠርበት ስሜት ቪዲዮን ራሱ እንድትጨርሰው የሚያደርግ አይደለም። ግን እንደ ስሜት ስትገልጽልኝ አንደኛ የሰዎችን ፐርሰናሊቲ ማውረድ እንተውና ሃይማኖት ተኮር ሲሆን በሚኖረውን የሃይማኖት መጠላላት ደረጃ ከፍ ያደርጋል ብዬ ስለማስብ ውስጤ ይረበሻል። አንዳንድ ጊዜ የራሴ ሃይማኖት ተከታዮች ደግሞ ሆነው ሳገኛቸው የበለጠ ስሜቱ ከፍ ይላል። ምክንያቱም ከምታምነው እምነትም አንጻር ይሆን ከምትከተለው መርህ አንጻር ሰዎች በዛ ደረጃ ፈንግጠው የሌሎችን እምነት በሄር ሌሎችም ነገሮች ሲነኩ ስታይ የሚሰማ ስሜት በጣም ይረብሻል። እኔ በበኩሌ እንደዚህ አይነት ነገሮችን ሳይ ቪዲዮን እንኳን ለመጨረስ አቅም የለኝም።
ወደ ዶክተር ዘነበ ልመለስ። መፍትሄ ያሉትን እያቀረቡን ነበር የገጠኋቸው።
በመጀመሪያ ደረጃ እነዚህ ሰዎች ለጊዜው ሊደበቁ ይችሉ ይሆናል። ተደብቀው ማንነታቸው ሎኬሽናቸው የሚፈልጉትን የጥላቻ መርዝ ሊረጩ ይችላሉ። ይህ ግን የጊዜ ሁኔታ ነው። በነገራችን ላይ ምንም አይነት ቴክኖሎጂን ተጠቅሞ ወንጀል ሰርቶ አመልጫለሁ የሚባልበት ስራ ያለፍን ይመስለኛል። ምክንያቱም ቴክኖሎጂ እንደፈለገ አንድ ሰው 20 አካውንት 30 አካውንት ኖሮት የሚነዛውን መርዝ ጊዜ ሁኔታ ካልሆነ በስተቀር ቴክኖሎጂው በቂ የሆነ አቅም ስለፈጠረ የቱ ጋር ሆነው ምን እንደሚያደርጉ ማወቅ ይቻላል። ተጠያቂነት የሚመጣ ከዚህ ጋር አብሮ ስለሆነ፣ ምክንያቱም እያንዳንዱ ሰው ለሚያደርገው ነገር ተጠያቂ ይሆናል። በተለይ ደግሞ የሰው ሕይወት በሚፈጥር ሁኔታ በሰው በህብረተሰብ ዘንድ ጥላቻ አለመከማመን በሚፈጥር ሁኔታ ላይ እነዚህ ሰዎች ተጠያቂ የማይሆኑበት ምንም ምክንያት የለም። አንዳንዴ ይህ የመናገር ነፃነት ነው የዛ አካል ነው የሚባል ነገር የለም። እኔ የመናገር ነፃነት ብዬ የምጠቀመው ነገር የሌሎችን የመኖር መብት በሚጋፋ መልኩ ስጠቀምበት ያ የመናገር መብቴ ያቆማል። ይህንን ልናውቅ ይገባል። ይሄ አብሶሉት የምንለው ፍሪደም የለም። እንደ ህብረተሰብ ውጭም የምንኖር አገር ውስጥም የምንኖር ልናስብ የሚገባው ነገር አገራችንም ሰደድ እሳት ውስጥ የለኮስን በሰደድ እሳት እያቃጠሉ ከዛ የሚመጣ ጥቅም ተጠቃሚዎች ነን ብለን የምናስብ ከሆነ ስህተት ነው። ስለዚህ ከእያንዳንዱ የህብረተሰብ ክፍል የሚጠበቅ ሚና አለ።
ምሳሌ መደበቅ አይችሉም። 30 አካውንት 20 አካውንት ኖራቸው ከየት የሚያደርጉት ቴክኖሎጂው በእንደዛ አይነት ሁኔታ ውስጥ አድርገው ሰርተው መደበቅ እንዳይችሉ ያደርጋቸዋል ብለዋልና በኢትዮጵያ ማህበረሰብ ውስጥ እሱን የሚቆጣጠር የሚከታተል አካል በሌለበት መደበቅ ቻሉ አልቻሉ ምን ፋይዳ ይኖረዋል?
እውነት ነው። በጣም ትክክለኛ ጥያቄ ነው። ምክንያቱም እነዚህ ሰዎች ጉዳት ካደረሱ በኋላ ምናልባት በከፍተኛ ቁጥር የሚገመት ህዝብ ላይ የመሞት፣ የመፈናቀል፣ የመቅሰል ጉዳት ካደረሱ በኋላ ሰዎች ተጠያቂ ቢሆኑ ምንም መፍትሄ ላያመጣ ይችላል። የሞቱትን ሰዎች ላይመልስልን ይችላል። የተፈናቀሉ አካለ ጎደሎ የሆኑ ሰዎችን ሙሉ ስብዕና ሊሰጥልን አይችላል። በትክክል ነው። ከዛ በፊት ምንድን ነው መደረግ የሚገባው? በመሰረቱ ሌሎች ሀገሮች የተጠቀሙባቸው ያሉ ነገሮች፣ ዘዴዎች አሉ። ምንድን ናቸው? ለምሳሌ ጎረቤት ሀገር ኬንያ ኔሚንግ ኤንድ ሼሚንግ የሚሉት ነገር አላቸው። ለምሳሌ አንድ በጣም ፖፑላር የሆነ በጣም ብዙ ተከታይ ያለው የህብረተሰብ አንቺ የምንለው ወደ ጥላቻ ስብከት በሚገባበት ጊዜ እነዛን ሰዎች አይደንቲፋይ አድርጎ ሜኒንግ ኤንድ ሼሚንግ እነዛ ሰዎች እንዳይከተሏቸው፣ በማህበረሰብ ውግዘት እንዲደርስባቸው፣ በመንግስት ተጠያቂ እንዲሆኑ ማድረግ፣ አንዳንድ የዓለም አቀፍ ሰብአዊ መብት ተሟጋቾች ራዳር ውስጥ እንዲገቡ የማድረግ እንደነዚህ አይነት ነገሮች ይደረጋሉ። ሜኒንግ ኤንድ ሼሚንግ አንዱ ነው። ሌላው እነዚህ የህብረተሰብ አንቺዎች የምንላቸው ፖለቲከኞች፣ የሃይማኖት ድርጅቶች፣ የትምህርት ተቋማት፣ መገናኛ ብዙሃን እነዚህን አይደንቲፋይ እያደረጉ የህዝብ ማሳወቅ፣ ከእነዚህ ምንጮች የሚገኙ መረጃዎች በሙሉ ህዝቡን ከህዝብ ጋር ለማጋጨት፣ የህዝብን የሀገርን ሰላም ለመንሳት ከፍተኛ እልቂት እንዲመጣ የሚያደርጉ ስለሆነ እንዲጠነቀቁ ቀድሞ እየተከታተሉ ለህዝብ መረጃ ማቅረብ ኃላፊነት ያለባቸው ይመስለኛል። እኔ ሌሎችን ለፖለቲካ ቁመናቸው እንደሚጨነቁት ሁሉ የእንደዚህ አይነት ነገር ላይ ምን አይነት ነገር እንደሚደረግ አላውቅም። ምክንያቱም ከፍተኛ ኃላፊነት ያለው መንግስት ላይ ነው። ምክንያቱም መንግስት የመጀመሪያ ኃላፊነቱ የመንግስት ቁጥር አንድ ኃላፊነት የህዝብን በሰላም ወጥቶ በሰላም መግባት ማረጋገጥ ነው። እነዚህ ድርጅቶች እነዚህ አካላቶች ደግሞ በመጀመሪያ ደረጃ የሚፈታተኑት ይሄንኑ የመንግስትን ቁጥር አንድ ተቀዳሚ ኃላፊነት በሰላም ወጥቶ በሰላም መግባት የሚለውን ነገር መፈታት ነው። ስለዚህ እነዚህ ህብረተሰቡን ብቻ ሳይሆን እየተፈታተኑ ያሉት መንግስትንም እየተፈታተኑ ነው ያሉት። የህብረተሰብ ቁጥር አንድ ጠላቶች ናቸው፣ የመንግስት ቁጥር አንድ ጠላቶች ናቸው። ስለዚህ መንግስት እነዚህንም ሰዎች አይደንቲፋይ እያደረጉ ውጭም ይኖሩ አገር ውስጥ የሚኖሩ ከተጠያቂነት እንዳያመልጡ ማረጋገጥ ያስፈልጋል።
ተዘነበ መጀመሪያ ላይ እንዳልኩት የጥላቻ ንግግሮች፣ ስድቦች፣ ዘለፋዎች ነገሮች ሲነገሩ አንዱ ማህበረሰብ በአንዱ ለምሳሌ አንደኛው ማህበረሰብ እኔ ላይ ነው የተጣጣረው ይላል፣ አንደኛው ማህበረሰብ እኔ ላይ ነው ይላል። ሁሉም የየራሱን ያነሳል። እንደው በእርስዎ ግምገማ በዚህ በማህበራዊ ሚዲያም ሆነ በሶሻል ሚዲያውም ላይ ይታያል እና የሚደረጉ ዘለፋዎች እውነትም በአንድ ላይ ተነጣጠሩ ናቸው ማለት ይቻላል ወይስ ሁሉንም የሚያዳርሱ ናቸው?
በመሰረቱ እንደዚህ ነው ብሎ መናገር ራሱ ጥናት የሚፈልግ ይመስለኛል። እስካሁን ድረስ በሙያው ላይ እንዳለ ሰው እንደታዘብኩት እንደ አንድ ሰው እይታ ነው እዚህ ጋር የምሰጠው ሙያዊ ትንተና። እስካሁን ድረስ ቅድም እንዳልኩት በአብዛኛው ህብረተሰብን ወክለናል እያሉ የሚናገሩ የሚዘልፉ ምናልባት ከዚህ ህብረተሰብ ጋር ምንም አይነት ግንኙነት የሌላቸው ሊሆኑ ይችላሉ። ሁሉም የዚህ ህብረተሰብ ተወካዮች አይደሉም፣ ከዚያ ውጡ አይደለም ብሎ መደምደም አይደለም። እዛ ጋር ሊሰመርበት ይገባል። ከዛ ህብረተሰብ ሊወጡ በጥላቻ የተሞሉ ከግል ጥቅማቸው የዘለለ የማይመለከቱ ሰዎች እንዳሉ እናውቃለን። ይሄ ሊታወቅ ይገባል። ከዚህ በላይ ግን መስመር በለቀቀ ህብረተሰብን ስሜታዊ አድርጎ አንዱ በሌላው ላይ እንዲነሳ ዴሊብሬትሊ የሚያደርጉ ሰዎችን ወደ በስተጀርባ ሄደሽ ብትመለከች፣ እነዛ ሰዎች ፖስት የሚያደርጓቸውን ነገሮች ወደኋላ ሄደሽ ብትመለከች፣ እንደገና መልክቶቹንም ከመስመር ከላይ ላይ እይታ ወረድ ብለሽ በምትመለከችበት ሰዓት ከዛ ህብረተሰብ እንዳልወጩ በደንብ አድርገው የሚያሳዩ ብዙ ምልክቶች አሉ። እኔ ሀጎስ ነኝ ስላለ የትግራይ ህዝብ መሀል የወጣው ነኝ ማለት አይደለም። እኔ ለሚርሳ ነኝ ስላልኩ ኔሰሰሪ ኦሮሞ ህዝብ የወጣው ነኝ ማለት አይደለም። እኔ ምናልባት አያሌው ኦር ስትካል አማራ ስም ሀብታሙ የምንለው ተጠቅሜ ከአማራ ወጥቻለሁ ማለት አይደለም። እና እዚህ ጋር በጣም መጠንቀቅ ያለብን ይህም ሶሻል ሚዲያው የፈጠረው ትልቁ አደጋ ምንድነው? እያንዳንዳችን ማንነታችንን ደብቀን በስክሪን ጀርባ ሆነን የፈለግነውን ጥላቻ ከጠዋት እስከ ማታ እንድንሰብክ አስችሎናል። እና እዚህ ጋር አይ ቲንክ እንዳይብረተሰብ ቆም ብለን ማየት የሚያስፈልገን
ቢሆንስ፣ ለምሳሌ እንደተባለው ያ ግለሰብ እንደተባለው ከአማራ ማህበረሰብ እንደተባለው ከኦሮሞን የወጣ ግለሰብ ቢሆንስ ማህበረሰብን መወከል ይችላል?
እሱ ጋር በጣም ጥሩ ጥያቄ ነው። ማንም ሰው እኔ ፖለቲከኞቹንም ጭምር ነው ብለው የዚህ ህብረተሰብ ተወካይ ነን ብለው ወንጀል ሲፈጽሙ ጥላቻ ሲሰብኩ ማየት በጣም በጣም ያሳዝናል። ምክንያቱም እኔ የትኛውም የፖለቲካ ስልጣን ቢኖረኝ ማንዴት ቢኖረኝ ያ ህብረተሰብ እኔን የዚህን ህብረተሰብ ዝለፍ አዋርድ ለጥላቻ ለጦርነት አዘጋጅ ብሎ ስልጣን የሰጠኝ የለም። አይደለም እንደ አንድ ግለሰብ ይቅርና ማለት ነው ሲሆን ኢቨን ውክልና ያላቸው ሰዎች ያ ውክልና ጥላቻን ለመስበክ አይደለም፣ ህዝብን ከህዝብ ጋር ለማጋጨት አይደለም። አንድ መሪ የሚባለው እኮ ህዝብን ከጥፋት የሚመልስ የሚያድን ነው እንጂ ወደ ገደል የሚከት አይደለም። በእንደዚህ አይነት ሁኔታስ የህዝብ ውክልና ቢኖረኝስ እንዴት ብዬ ነው አንድ በሽተኛ ህሊናውን የታመመ አንድ ሰው በጥላቻ የተሞላ አንድ ሰው ተነስቶ አንድን ማህበረሰብ ሙሉ ለሙሉ ሲሰድ አይ የዛ ህብረተሰብ ተወካይ ነው የምንችለው? ይህ እኮ በኢትዮጵያ አይደለም በዓለም ያልተለመደ ነገር እኮ ነው። እንዴት ነው እዚህ ደረጃ ላይ ልንደርስ ይቻል ነው ሲሆን እንዴት ነው እነዚህ ሰዎች የማህበረሰብ ውክልናስ የሚኖራቸው? እንደዚህ አይነት አእምሮን የታመመ በጥላቻ የተሞላ ሰው እኔ በጣም ይቅርታ አድርጉልኝና አይደለም የህብረተሰብ ተወካይ ይቅርና የህብረተሰብ ማሰሪያ ማሳፈሪያዎች ናቸው። እና እዚህ ጋር በጣም ልንጠነቀቅ የሚገባ ነገር ነው። እንደዛ አይነት ውክልና እንኳን ያላቸው ሰዎች ህብረተሰብን እንደማይወክሉ ማወቅ፣ እነዚህ የተሰነዘሩ ስድቦች ከዛ ህብረተሰብ ይልቅ የሚሳደበውን ሰው ማንነት የሚገልጹ እንደሆኑ ማወቅ ይገባናል። እና እዚህ ጋር ነው ህብረተሰብ ላይ መስራት የሚገባው። ከየትኛውም ህብረተሰብ ወጥቻለሁ የሚል በሙሉ የዛን ህብረተሰብ ውክልና የለውም። ይህንን ጥላቻ ለማስፋፋት ላይሰንስ እየሰጠን እኮ ነው፣ እውቅና እየሰጠን እኮ ነው። እንደዚህ አይነት ነገሮች ተገባ
ዘንበ እንግዲህ እያጠቃለን ነው ምንድንሄድ። ሌላው እንደዚህ ሰልፍ በሚደረግበት ጊዜ የተቃውሞ ሰልፎች በተለያየ ቦታ በሚደረጉበት ጊዜ ለምሳሌ መንግስትን የሚቃወሙ ከሆኑ ስልጣን ላይ ያለው መንግስት ይወክለዋል የሚባለውን ብሔር አብሮ የመውቀስ የመናገር አላስፈላጊ ቃላቶችን የመሰንዘር ነገሮች ይሰማሉ ማለት በሚቀረጹ ቪዲዮዎችም ለዘገባም በምንሄድበት ጊዜ የምናየው ነገር አለ እና እንደው ለማህበረሰቡ እንዲህ ካሉ ንግግሮች ቆጠብ የሚገባው ደግሞ ለምን እንደሆነ ሊያስገነዝቡልን ይችላሉ?
ቅድም እንዳልኩት ሁሌ በእንደዚህ አይነት ምሳሌ የሚሰጠው አንፎርቹኔትሊ የሩዋንዳ በቅርቡ ደግሞ የዚህ ማይንማር ጉዳይ ነው። ማይንማር አንድ የሚሊተሪ ከዛም ደግሞ የዚህ የቡዳይዝም እምነት ተከታይ የሆነ መሪ የተናገረው ንግግር ነው ማይንማር ላይ እንደዛ አይነት ትችት እንዲመጣ ያደረገው ሙስሊሞች ላይ። ሩዋንዳ ላይ በተደጋጋሚ ቱሲዎችን ታርጌት የሚያደርግ የጥላቻ ንግግር፣ በተለይ ደግሞ በአንድ ወቅት በመጨረሻው ሰዓት ላይ ጊዜያዊ ጠቅላይ ሚኒስትር የነበረ ሰው ስብሰባዎች ላይ ያደረጋቸው ንግግሮች ናቸው ሰውን ስሜታዊ አድርጎ ምናልባት አውሬም ይፈጽመዋል የማንለው አይነት ወንጀል እንዲፈጽም ያደረገው። አንዳንዴ የጥላቻ ንግግሮች እንደ አልኮል እንደ ድራግ ሰዎችን የማስከር አቅም ያላቸው ይመስለኛል። ከታሪክ የተመለከት ነው ከእነዚህ ከጠቀስኳቸው ኬዞች ያየነው ነገር ግን እንደዛ ምክንያቱም የሰው ልጅ እንዴት እንዲያደርግ ይችላል? እኔ ሩዋንዳ ላይ ባደረግኩት ጥናት ሰዎች እንዲህ አይነት ወንጀል ላይ የተሳተፉትንም ሰዎች ከዛ ወንጀል የተረፉትንም ሰዎች የማናገር እድል አጋጥሞኝ ነበረ እና እነዚህ ሰዎች ወንጀሉን ከፈጸሙ በኋላ አንዳንዶቹ እርግጥ አሁንም ጥላቻ የተሞላባቸው ሰዎች አሉ፣ እስር ቤት ውስጥ ተቆጥረው አንዳንዶቹ ከመጸጸታቸው የተነሳ እንዴት እንደዛ አይነት ነገር እንዳደረኩ አሁን ለራሴ እንኳን ልመልሰው አልችልም፣ ማወቅ አልችልም። ሚኒስትር እንደገባሁ አላውቅም። ይሄ ኢቭን ስኪሪቲ የምንለው ነገር ፕሮሰስ አድርጎኝ ነበረ የሚሉት ነገር አላቸው። ከዚህ የምንረዳው ነገር ምንድን ነው? እነዚህ የጥላቻ ንግግሮች የት የሚደረጉ የት በማንም ይደረጉ በማንም ሰዎችን ስሜታዊ የማድረግ አቅማቸው በጣም በጣም ትልቅ ነው። ስለዚህ አንዳንድ የፖለቲካ መሪዎቻችን ላይ ችግር ካለ እነዛን ሰዎች ፐርሰናሊ ታርጌት ማድረግ አድሬስ ማድረግ ነው እንጂ እነሱ የመጡበትን ህብረተሰብ አብሮ መጨፍለቅና ያንን ህብረተሰብ አደጋ ላይ እንዲወድቅ ማድረግ ምን ያህል ከወንጀሉና የከፋ ወንጀል እንደሆነ ልናቅ ይገባል። የመጣንበት መንገድ ህብረተሰባችን ፖለቲካችን የተደራጀበት ስርዓት ይሄ የጎሳ ፖለቲካ በጎሳ ላይ የተደራጀ ፖለቲካ ማስተሳሰብ እስካልጠፋ ድረስ እነዚህ ነገሮች ይጠፋሉ ብሎ ማሰብ በጣም የዋህነት ይመስለኛል። ለዚህ ነው ለእያንዳንዱ ነገር አንዳንድ ሰው ሰርቆ በተያዘበት ሰዓት እንኳን ሰርቆ ሲያዝ እንኳን የተያዘው የዚህ ህብረተሰብ ስለሆነ ነው፣ የዚህ ጎሳ ስለሆነ ነው። ሌብነት እኮ ጎሳ የለውም። ወንጀል እኮ ጎሳ የለውም። ከለር የለውም፣ ሃይማኖት የለውም፣ ድንበር የለውም። ከስሜት እስካልወጣን ጊዜ ድረስ ሁላችንም ተያይዘን ወደምናልቅበት መንገድ ነው ምንድሮ እንጂ የእንደዚህ አይነት መንገድ ማንንም አሸናፊ ማንንም ተጠቃሚ አያደርገውም። ሁላችንም ተሸናፊዎች ነው፣ ሁላችንም ጠፊዎች ነው።
ዶክተር ዘነበ በጣም አመሰግናለሁ ለተነሱት ሀሳቦች ጥሩ ማብራሪያ ሰጥተውናል። ይሄን ውይይት በጣም ጠቃሚ ሊያደርገው የሚችለው ከሌሎች ሰዎች ጋር አሳታፊ የሆነ ውይይት ብናደርግ ነውና ለዛ ቀጠሮ እንደው ፈቃደኛ እንደሚሆኑ እርግጠኛ ነኝ። ለዛሬ ግን ላመስግነው። እርስጥልኝ።
እኔም አመሰግናለሁ።
ዶክተር ዘነበ በየነና ጽዮንን እናመሰግናለን።
ዝግጅታችን ከአሜሪካ ድምጽ እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ ውለታ የተሰኘ የተለያዩ ህጋዊ የንግድና የውል ሰነዶችን በዲጂታል ቪዲዮ መፈረም የሚያስችል ቴክኖሎጂ መሰራቱን የሚያወሳ ነው።
ሊሊ ቀደም ሲል ተቆም ያደረግሽው የቴክኖሎጂ ተቋም ውለታ ይባላል። የቴክኖሎጂው መስራችና የድርጅቱ ዋና ስራ አስፈጻሚ አቶ ኬብሮን ደጀኔ በዚህ ጉዳይ ላይ አወያይተናል።
ውለታ እንግዲህ ስራውን የጀመረው በዚህ ሳምንት መሆኑን አቶ ኬብሮን ቢገልጹልንም ይሄንን ቴክኖሎጂ ቀደም ሲል ቪዲቸር በሚል የውክልናና የጉዞ ሰነዶችን ከርቀት ሆኖ በመፈረም የሚያስችለው ይሄን ቴክኖሎጂ በተወሰነም ደረጃ ቢሆን ስራ ላይ መዋላቸው ይታወቃል። አሁን በግለሰቦች ደረጃ ብቻ ሳይሆን ለድርጅቶችም ሆነ በተለያዩ ቋንቋዎች አገልግሎት የሚሰጥ መሆኑንም አቶ ኬብሮን ገልጸዋል። በዚህ ጉዳይ ላይ አነጋገርካቸው ደረጃ አንተ ስለሆንክ በቀጥታ ወደዚያው እንለፍ።
አይስጥልን አቶ ኬብሮን ደጀኔ፣ የውለታ አገልግሎት በዚህ ሳምንት ስራ መጀመሩን ገልጻቸዋል። በሱ ዙሪያ ነው አብረን የምንቆየው። በቅድሚያ አብረውን ለመሆን ፈቃደኛ ስለሆኑ በጣም አመሰግናለሁኝ።
ይህም እድሉን ስለሰጣች አመሰግናለሁ።
ውለታ ምንድን ነው? የሚሰጣቸው አገልግሎቶች ምንድን ናቸው?
ውለታ ዲጂታል መተግበሪያ ነው። ይህ ውለታ ማለት አንድ ኩባንያ ወይ ግለሰብ ውሉን ከየትም ቦታ ሆነው ቀላል መዋዋል የሚያስችል መተግበሪያ ነው። ይሄም ውለታ በህግ ፖርትድ የሆነ እና በኢትዮጵያም በዓለም አቀፍም ህግ ዲጂታል የሚፈራረመው ዶክመንት ህጋዊነቱ ያስፈረ መተግበሪያ ፕላትፎርም ነው።
ከዚህ በፊት ተመሳሳይ አገልግሎት የሚሰጥ የቪዲቸር አገልግሎት ነበራችሁ። ይሄኛው በምን ይለያል? ምን አዲስ ነገር አለው?
ውለታ የቪዲቸር ፕሮዳክት ነው። አንድ አይነት ቴክኖሎጂ ነው የምንጠቀመው። አገልግሎቶቹ ብቻ አይነቶች ነው የሚለያዩት። ከዚህ በፊት ስንሰራ የነበረው ለዲያስፖራ የፓስፖርት ሎ ካርድ ውክልና ዶኪመንት ኦሪንቴሽን አገልግሎት ነበሩ። እነዛን አሁን በጠቅላላ በዓለም ላይ ከብሬዙን ጨርሰን አሁን ወደ ኢትዮጵያ ማርኬት ውለታን ይዘን እንቀርበናል። ውለታም ቤዚክ ኢኮኖሚውን ፋሲሊቴት ፊድ እንዲጨምርለት የሚያደርግ ፕላትፎርም ነው።
ምን ችግሮችን ያስወግዳል? ይሄ ምን መፍትሄዎችንስ ያመጣል?
ውለታ አንደኛ ነገር አንድ ቢዝነስ ኤፌክቲቭነቱ የሚታየው ፈጣንነቱ፣ ቶሎ ማለቁ፣ ቶሎ ዲል መዝጋቱ፣ ኳሊቲ ስራ መስራቱ ነው። እኛ አሁን ፎከስ የምናደርገው አንድን ቢዝነስ እንዴት አድርገን ስራቸው ልናቀልላቸው እንችላለን። አሁን ለምሳሌ ከአዲስ አበባ ባህር ዳር የምፈራረም ከሆነ ውል በአኑዋል ፕሮሰስ ከሆነ በመኪና ተልኮ በሞተር ተልኮ ከሚፈራረም 4-5 ቀን ይፈጃል። ይሄ ግን literally ሶፍትዌሩ ላይ አፕሎድ ከተጫነ በኋላ the next second ሰው ይደርሷል ፈርመው በቪዲዮ ቃል ማላ እኔ ኬብሮን ደጀኔ በሰነድ ቁጥር 12345 ተስማምቻለሁ ብሎ ራሱን ይቀዳና ትመልሶ ለላኪው ይደርሷል ያላኪ ትራፋክስም ይችላል ስለዚህ ያ ሁለታ ማይክሮፎን ፔፐር ወርክ ቀስ ብሎ የሚካሄደው የቢዝነስ ኢንቫይሮንመንት ማፋጠጥ ሴኩሪቲን ማምጣት እና ለሰውም ቀላል የቢዝነስ ኢንቫይሮንመንት ማዘጋጀት መስራት
ተጠቃሚዎቹ እነማን ናቸው ግለሰቦች ብቻ ናቸው ወይስ ድርጅቶች ናቸው
ዋናው ተጠቃሚዎችን የሚሆኑት ድርጅቶች ናቸው ግለሰቦችም ለቢዝነሶቻቸው ሊገለገሉ ይችላሉ ግን ለታርጌት ህዝብ መንግስትና ግለሰቦች ናቸው ላይክ እንደ ባንክ ኢንሹራንስ ስሞል ኤንጂኦች architecture firm in from ሁሉም እነዚህ ነገሮች እኛ ተጠቃሚ ነው የሚሆነው ለክላይንቶቻቸው ዶክመንት ልኩና ኮንትራክት የሚፈራረም ሰው በተቀላላ ክላይንታችን ነው
መንግስታዊ የሆኑ ድርጅቶች ምን ያህል ተባባሪ ወይም ፈቃደኛ ናቸው ምን ያህል ህጋዊ ነው ይሄ አገልግሎት
ከዛሬ በሰራ ነው ውጭ ጉዳይ ላይ በመቶ ሺህ የሚቆጠሩ ውክልና ሰርተናል ውክልና ማለት እንደውም ዋናው እና ትልቁ ዴንጀረስ ዶክመንት ነው ያ ራሱ ዶክመንት በውጭ ጉዳይ ለመላው ዳያስፖራ ለኢትዮጵያ ኢምፕሊመንት ሊሆን ውጭ ጉዳይን በውልና ማስረጃም ተቀባይነት አግኝቶ ለ13 አመት ሰርተናል እዚህ ላይ እና እስከ ዛሬ እንደውም ዜሮ ፎርድ የለም ዜሮ ፎርድ ምንም አይነት የለንም ያንን ፕሮሰስ እያከታተልን ነው ሁለታም አንድ አይነት ቴክኖሎጂ አንድ አይነት ፕሪንሲፕል በኢትዮጵያ በአዋጅ የተደገፈ መሆኑ አዋጁም 10/2 ፕሮክላሜሽን 10/2 ከዛም አልፎ ደግሞ የቢዝነስ ህጉ አዲስ የቢዝነስ ፕሮክላሜሽኑ ደግፎ ኦልሬዲ ውለታ ኦልሬዲ ትግብሮች እያፈራረመ ነው ህጋዊነቱም በፈብሌትም መላው መንግስት አካልም ተቀባይነት ነው
ደህንነቱ ምን ያህል ተጠበቀ ነው
እንግዲህ እስከዛሬ የሰራናቸው ስራዎች በጣም ሴንሲቲቭ የሚባሉ ስራዎች ናቸው በተለይ የፓስፖርት እድሳትና ፓስፖርት ሰርቪስ መፍራት ከሁሉም በደህንነት ስር የነበረ ኢሚግሬሽን በደህንነት ስር የነበረ ሴኪሪቲ ምንም ከዛሬ ምንም አይነት ችግር አልተጠመንም አንድ አይነት ቴክኖሎጂ አንድ አይነት ኢንፍራስትራክቸር ሴኩሪቲ ማችንም እያጠናከርን እየሄድን ያለ ነው ሴኩሪቲ ማለት በየጊዜው የሚጠባበት ጉዳይ ነው እንጂ አንድ የሰርተናል ብለን የምንተው አይደለም ሁለተኛ ነገር ዶክመንቱ የክላይንቱ ውሳኔ ነው ከፈለገኛ ፕላትፎርም ላይ አስቀምጧል ከፈለገ ራሳቸው ፕላትፎርም ላይ አስቀምጧል ስለዚህ ክላይንቱ ሙሉ መብት አለው እንዴት አድርጎ ዶክመንቱን ሴኩሪቲ እንደሚያደርግ ከፈለገው በእኛ ኢንፍራስትራክቸር ከፈለጉ በራሳቸው ዶክመንት
ይሄንን አገልግሎት ለመጠቀም ለምሳሌ ቪዲዮ ያስፈልጋል ወይስ በፎቶግራፍ ብቻ ማድረግ ይቻላል ወይስ ምንድነው የሚያስፈልገው ይሄን አገልግሎት ለመጠቀም
የቪዲዮ ቴክኖሎጂ ዋናው ቴክኖሎጂ የቪዲዮ ፊርማ ነው ከዛ በኋላ መታወቂያውን አፕሎድ አድርገው መታወቂያውን ማች አድርገን አይደንቲቲ ከሩቅ አይደንቲቲ ቫሊዴሽን ነው ዋናው ስራችን ከኢሲግኔቸር እና ዲጂታል ሲግኔቸር ኮምባይንድ ነው ይሄ ነገር የሚያስፈልገው ስማርትፎን ነው ሰውየው ከተላከለት በኋላ ከኮምፒውተር ላይ ዶክመንት ይላካል አይፎን ወይ አንድሮይድ ላይ ከፈት ከዛ በኋላ ኦልሞስት ኤኒ ስልክ ስማርት የሆነ ስልክ ካሜራ ያለው ሰልፊ መቅረጽ ይችላል በዛ መፈርሞታል
ይሄን አገልግሎት የምሰጡት ኢትዮጵያ ውስጥ ብቻ ነው ወይስ ከኢትዮጵያም ውጪ ይሰጣል
ሁለታ ዘን ያረግነው ለመላው አፍሪካ ሰባት ቋንቋዎች ከበር አድርገን ነው ትራይ የጀመርን ያለ ነው እነዚህ ቋንቋዎች ውስጥ የኢትዮጵያ ቋንቋዎች አሉ ላይክ አማርኛ ኦሮምኛ ትግርኛ ማልኛ እና አፋርኛ ከበር እያረግን ያለው ከዛ በኋላ ከዛ ደግሞ ፈረንሳይኛና አረብኛም ከበር እያደረግን ነው ሌሎችም ቋንቋ በፊት ከበር እናደርጋለን ግን መላው ብቻ ሳይሆን ለአፍሪካ ማርኬት ነው ዲዛይን የተደረገው
በኢትዮጵያ ብቻ ነው ወይስ በሌሎችም ሀገሮች ይሰራል
ይሄ አገልግሎት የሰራ ነው ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ እና ለመላው ዓለም ኮምፕላይንት እንዲሆን አድርገን ነው ዲዛይን ያደረግነው ስለዚህ ይሄንንም ኮምፕላይ ለማድረግ የሰራናቸው ስራ ከኢሲግኔቸር አክት ጋር ከብዙ ሀገር ህጎች የዲጂታል ሲግኔቸር እና ኢሲግኔቸር ህጎች ጋር በማጣመር ኮምፕላይ እንዲያደርግ ሁለተኛ ነገር ደግሞ በቋንቋዎቹ ራሱ 6-7 ቋንቋዎች ሰፖርት እንዲያደርግ አድርገን ነው የሰራነው
ከዚህ በፊትም ቪዲቸር በተወሰነ ደረጃም ቢሆን ተጠቃሚዎች ነበራቸው አገልግሎት ሲሰጡ ነበር የነበረው ተቀባይነት ምን ያህል ነበር ለምን ያህል ሰዎች ነበር ይዳረስ የነበረው ሰጣችሁ ታገልግሎት
ከዛሬ ኢትዮጵያ ላይ በሰራነው ስራ ዳያስፖራውን የዳያስፖራውን ሰርቪስ ነበር ከበር ያደረግነው በውክልና ነበር የጀመርነው ውክልናው ኤክስትሪምሊ ሰክሰስፉል ሆኖ ከአለም እንደውም ፈጣን ዛሬ ውክልና ተሰጠው ከአሜሪካ ወይ ከዩሮፕ ወይም ከመላው ምስራቅ ኤዥያ በነጋታው አዲስ አበባ ደርሶ ስራቸው ይፈጸማል ከዛም አልፎ ፓስፖርት የሎ ካርድ ዶክመንት ኦዘንቴሽን ለመላው ዓለም 168 ሀገር ላይ ከበር ያደረገን ነው እነዚህም በትራንዛክሽን ብናያቸው ከ700 እስከ 800 ሺህ የሆኑ ዳያስፖራዎችን አገልግለናል ባለፉት 3-4 አመት
በጣም አመሰግናለሁ አቶ ኬብሮን
እኔም በጣም አመሰግናለሁ ቪኦኤን ድል ስለሰጠኝ መልካም ቀን ይሁንላችሁ
እሺ መልካም ቀን
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ የሚተላለፉ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ ሃሽታግ #voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅታችን ደግሞ የኢትዮጵያ አትሌቲክስ ባለውለታዎችን ለማሰብ በማለም ስለተደረገው የአምስት ኪሎ ሜትር ሩጫ የሚዳስስ ነው። እንደተለመደው ወደዛ ከማለፋችን በፊት ግን አንድ ዜማ እንጋብዛችኋለን። ደረጃም እናዘጋጅታል።
ዳግማዊ ታምራት ደስታ ንገሪኝ ይላል። በነገራችን ላይ ይህ ልጅ ግር ድምጻዊ የድምጻዊ ታምራት ደስታ ልጅ ነው።
ልክ ነህ። ታዋቂው ድምጻዊ ታምራት ደስታ እንግዲህ ዛሬ በህይወት ባይኖርም አንዳንዶች አባት በልጅ ውስጥ ይኖራል እንደሚሉት አባባል ይህ ጥሩ ማስረጃ ይሆናል። እንግዲህ ታምራትን ያሰብን ወደ ዜማው እንለፍ።
መኮሳተር ለመደብሽ አንቺ መውደድ ተፋት ሆነ Saker kas felege wote
ታምራት ደስታን ልጅ ዳግማዊ ታምራት ደስታን እናመሰግናለን። አሁን ወደ ተከታዩ የሰሜን አሜሪካ የኢትዮጵያውያን የስፖርት ዝግጅት እናልፋለን። የኢትዮጵያ አትሌቲክስ ባለውለታዎችን ለማሰብ ያለመ የ5 ኪሎ ሜትር የአብሮነት ሩጫ ውድድር በቀጣዩ ሳምንት በዳላስ ቴክሳስ እንደሚደረግ አዘጋጆቹ አስታውቀዋል።
በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን አመታዊ ፌስቲቫል ውስጥ የተካተተው ውድድር ትውልደ ኢትዮጵያውያንን በስፖርታዊ ወንድማማችነት መንፈስ የማስተሳሰር አላማ እንዳለው ከአዘጋጆቹ ሰምተናል።
ስለ ውድድሩ ይዘትና ፋይዳ የበለጠ ለማወቅ የውድድሩን አዘጋጅ የድንቅ ኢትዮጵያ ተቋም ኃላፊ አቶ ኤርሚያስ አየለን እንዲሁም የኦሎምፒክ ባለድል አትሌት አሰፋ መዝገቡን ሀፍታሙ ሲዩም በስልክ አነጋግሯል። አቶ ኤርሚያስ አስቀድሞ ስለ ውድድሩ አላማ ይነግረናል።
በዋናነት እንደሚታወቀው ከስፖርቶች ሁሉ አትሌቲክስ ለኢትዮጵያ ልዩ ቦታ አለውና የኢትዮጵያን አትሌቲክስ ባህል እንዘክር የሚል ሰፋ ያለ መልእክት ይዘን ነው በየአመቱ ውድድሩን የምናደርገው። ዘንድሮ ግን በዋናነት የኢትዮጵያን አትሌቲክስ አባቶች እንዘክር በሚል አትሌት አበበ ቢቂላን ጨምሮ የመጀመሪያዎቹ ማሞ ወልዴን፣ የሁለቱም ደሞ አሰልጣኝ የነበረውን ስዊድናዊው ኦነኒስካንንና ጋሽር ነቃቸውን ብዙ ሰው በእግር ኳሱ ነው የሚያቃቸው። ግን የስፖርት የኢትዮጵያ ስፖርትም ኮሚሽነር ሆነው ሰርተዋል። ኦሊምፒክም ላይ ሰፊ ሚና ነበራቸውና እነዚህን አራት ሰዎች የኢትዮጵያ አትሌቲክስ አባቶች ብለን እነሱን ለመዘከር ነውና በየአመቱ የኢትዮጵያን አትሌቲክስ ባህል የምንዘክርበት ግን የተለያዩ ለዚህ አሁን ላለንበት ደረጃ በቁ አትሌቶቻችንን የምናስታውስበት እዚህ ደግሞ ለሚወለዱ እና እዚህ ወጣት ለሆኑ ትውልደ ኢትዮጵያውያን ወቤተሰቦቻቸው ኢትዮጵያውያን የሆኑ ኢትዮጵያውያን ማሸነፍ ይችላሉ ጠንካራ ናቸው የሚለውን አትሌቶቻችን እስካሁን ዓለምን ያሸነፉ የማሸነፍን የጽናትን ምሳሌ ስለሆኑ ያንን በቅርበት እንዲያገኙቸው አትሌቲክሱ ያግዛል ስብናንም ለመቅረጽ በራስ መተማመንን ብለን እንግዲህ በዛ ዙሪያ ነው ውድድሮቹን እናረቀው።
የዘንድሮው ውድድር ምን ያክል ርቀት የሚያካልል ነው? ስለ አጠቃላይ ስለ ውድድሩ ይዘት እስቲ ተቀለል አድርገን ነገር።
ለሁለት ከፍለነዋል ውድድሩን። የ5 ኪሎ ሜትር ሩጫ እና እዚህ በብዛት በማይል ነው የሚቆጠረው 3.1 ማይል የሆነ ያዋቂ፣ ሌላ ደግሞ 1 ማይል ወይም 1.6 ኪሎ ሜትር የሆነ ደግሞ የልጆች ውድድር አለ። እንግዲህ የልጆቹንም እንደዚሁ በየድሜ ከፋፍለነዋል። አምና ወጣ እንደ ልጆች ብቻ ነው የነበረን። ግን ያው ልጆች ሲባል 12 አመት በታች ከ8 አመት በታችና ከ5 አመት በታች ብለን በሶስት ድሜ ወንድ ሴት ከፋፍለን ነው እናረጋው። ያዋቂውንም አምና ወጣ አንድ ነበር። ዘንድሮ የሲኒየርስ ተብሎ ከ50 አመት በላይ ደግሞ የሆኑ ሰዎች እንደዚሁ አሸናፊ የምናደርግበትን ዝግጅት አድርገናል። ውድድሩ ዛው የ40ኛው የኤስኤፍኤን የስፖርት ፌስቲቫል የሚደረግበት የዋይሊ ስቴዲየም ዛው ሆን ላይ ነው 2 ደቂቃ ዋክ። ስለዚህ ረጅም ርቀት ማድረግ አልፈለግንም፣ ምክንያቱም ያው ሰው ፍላጎቱ መሐከለኛ ሆነ ርቀት ስለሆነ በዛ መልኩ ነው እንግዲህ ውድድሩን ያዘጋጀ ነው።
ባለፈው አመት ከጀመራችሁ ወዲህ በአትሌቲክሱ ዘርፍ እውቅ የሆኑ ትውልደ ኢትዮጵያውያን እንዲሁም ኢትዮጵያውያንንም ወደ መድረኩ ትጋብዛላችሁ፣ ከታዳጊ ትውልደ ኢትዮጵያን ጋርም ታስተዋውቃላችሁ። ዘንድሮስ የጋበዛችኋቸው በዚህ ውድድር ላይ ተሳታፊ እንዲሆኑ የመረጣችኋቸው ሰዎች ይኖሩ ይሆን?
እንግዲህ ምንድነው ዘንድሮ ተገጣጥሞልን ኢትዮጵያ ስፖርት ፌዴሬሽን በአሜሪካ ከጋበዟቸው ክብር እንግዶች ውስጥ ሻምበል እሸቱ ቱራ አንዱ የክብር እንግዳችን ናቸውና እሳቸው ይመጣሉ። በፌዴሬሽኑ በዋናነት እግር ኳስም ላይ ተጋባዥ ሆነው በእኛ በኩል ደግሞ ለዚህ ላስሌቱ ስፔሲፊካሊ አምና እንደሚታወሰው መሰረት ደፋር መታለን ነበር። ዘንድሮ ሰንበሬ ተፈሪ ከሁለት ሳምንት በፊት የኒውዮርክ ሚኒ 10 ኪሎ ሜትር ሩጫን አሸንፋለች። አሁን ፎርዝ ኦፍ ጁላይ ደግሞ በአሜሪካ ትልቁ 10 ኪሎ ሜትር ውድድር የፒች 3 10 ኪሎ ሜትር 50,000 ሰው የሚሮጥበት አትላንታ እዛ ላይ ተሳትፋ በሰባተኛ ሩጫ ላይ ትመጣለች። እንግዲህ ሰንበሬ አምናም ያንን ውድድር ኒውዮርክንም ያሸነፈች ነች። ዘንድሮ ኒውዮርክን ደግማለች። አትላንታንም የፒች 3 10 ኪሎ ሜትር ሩጫ አሸንፋ የክብር እንግዳችን ትሆናለች ብለን እንጠብቃለን።
እንግዲህ በዚህ ስፖርታዊ ክንውን ላይ ተሳታፊ የሚሆኑ ትውልደ ኢትዮጵያውያን ውድድሩ እንዲሳካ በማድረግ ረገድ ያላቸው ሚና ምን ያክል ነው? በምን መንገድ ነው ሊሳተፉ የሚችሉ? በአጠቃላይ ከውድድሩ ጋር በተገናኘ ልታስተላልፈው የምትፈልገው መልእክት ካለ?
ኢትዮጵያ ስፖርት ፌዴሬሽን በአሜሪካ በየአመቱ እንግዲህ ዘንድሮ 40 አመት ድረስ መጥቷልና ብዙ ኢትዮጵያውያን እዚህ የተወለዱ አሉ። እንግዲህ 40 አመት ረጅም ጊዜ ነውና ባህላቸውን የምግብ የሙዚቃ ሌላውንም የሚያርጉበት ነውና ያው አትሌቲክስም አሁን ተጨምሯል። አትሌቲክሱ ደግሞ ክፍት ነው ለሁሉ ሰው። የግድ ሩጫ ብቻ አይደለም፣ ዱብ ዱብ የሚልም ሰው ወክም የሚያደርግም ሰው መሳተፍ ይችላል። እና ያው አትሌቲክስ ትልቅ ባህላችን እንደመሆኑ በዓለም ላይ ቤተሰቦች ልጆቻቸውን ይዘው መተው አብረው እንዲሳተፉ፣ የማይሳተፉት ደግሞ ነው ለሚሳተፍ ሰው መረጃውን እንዲያስተላልፉ ነው። ምክንያቱም ያው ዘንድሮ ሁለተኛ ነው፣ ቀስ ቀስ እያለ ነው። ሌላው የኦንላይን ምዝገባም ጀምረናል። እንግዲህ ኤስኤፍኤንኤ ዝግጅት ከጁላይ 2-8 ድረስ ነው የሚደረገው። ከመክፈቻው ቀን ጀምሮም የተወሰኑ ቦታዎች እዛው ፌስቲቫሉ ላይ ይኖረናል። ኦንላይንም ምዝገባ ስለጀመርን እንግዲህ ያልተመዘገቡ ሰዎችና ፍላጎት ያላቸው ሰዎች እንዲመዘገቡና የውድድሩ ላይ እንዲሳተፉ ጥሪያችንን እናቀርባለን።
ኤርሚያስ አየለ በእጅጉ አመሰግናለሁ። ራን ዩኤስኤ ስለተሰኘው በቅርቡ ስለሚደረግ ትውልደ ኢትዮጵያውያን ይሳተፉበታል ተብሎ ስለሚጠበቀው የሩጫ ውድድር ስለነገርከን፣ ስለ ዓላማውም ስላስረዳህን በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ እመኝልሃለሁ።
በጣም አመሰግናለሁ ሀብታሙ። እንግዲህ በኔ በኩል ያለውን ጨርሻለሁ። ከአሰፋ ጋር አጠር ያለ የተወሰኑ ጥያቄዎች ካለ ወደ አሰፋ አስተላልፈሃል።
አትሌት አሰፋ መዝገቡ ስላገኘሁ በጣም ደስ ብሎኛል። በስልክ ሁሉ ነገር እንዴት ነው?
ሁሉ ሰላም እግዚአብሔር ይመስገን። እኔም በጣም ስላገኘሁ በጣም ደስ ብሎኛል።
ዛሬ ተገናኘነው ራን ዩኤስኤ የተሰኘው የሩጫ ውድድር በሚደረግበት ቀን ዋዜማ ነው። አንተ በአትሌቲክስ ውስጥ ትልቅ ስም ካላቸው አትሌቶች መካከል አንዱ ነህ፣ እንዲሁም ደግሞ ዩናይትድ ስቴትስ ውስጥ ያለውን ማንነት ታውቃለህ። ከዛ ጋር ተገናኝቶ ያለው ፋይዳ ጠቀሜታ ምንድነው ብለህ ታስባለህ?
እሺ፣ አመሰግናለሁ። ለረጅም ዓመት ሀገሬን ኢትዮጵያ በስፖርቱ አገሬን ወክያለሁ። በአትሌቲክሱ ረጅም ዓመት ቆይቻለሁ እና አሁን ደግሞ ስፖርቱን ካቆምኩ በኋላ ያው እዚህ ይሄንን ውድድር የጀመርነው ዋናውና ትልቁ ነገር እዚህ ያለው ህዝቡን ከህዝብ ለማገናኘትና እዚህ ያለው ህዝብ ሀገራችንን፣ ባህሉን፣ በተለይ አዲስ ኒው ጄኔሬሽን የሆኑ ልጆች የኛን ስፖርት ያሳለፍነውን ታሪኮች ብዙ አያውቁትም እና እነዛ ነገሮች አሁን ትልቁን ያለፉትን እንደነ አበበ ቢቂላ፣ እነ ማሞ ወልደን፣ እነ ምሩጽ ይፍጠርን ብንል አያውቁትም። ያንን ታሪክ እዚህ ላሉ ልጆች ማሳወቅ፣ እንደገና ደግሞ ስፖርት ለህዝብ እዛ ላለው ህዝብ ጋር ስፖርት ምን ትልቅ ህዝብ ከህዝብ ጋር የማገናኘት ትልቅ ነገር ስለሆነ ትልቅ ድልድይም ስለሆነ ያንን እዚህ ማዘጋጀትና ይህንን ለማሳወቅ ነው ትልቁ አላማችን እዚህ የመጣንበት ዋናው ነገር። ሌላው ያው እዚህ ሀገር ያሉት ልጆች ስፖርቱን በጣም ይወዱታል፣ ግን እድሉን አያገኙትም። እድሉ እንደዚህ ውድድሮች ምናምን ቢኖርም ያው እንደዚህ ወጥተው ከእርስ በርስ ከኛ ልጆች ጋር አንድ ላይ ሆኖ ውድድሩን ማግኘት እድሉ በጣም የጠበበ ስለሆነ እነዛ ነገሮችን በደንብ አድርገው አብሮ እንዲተዋወቁ፣ አብሮ እንዲሮጡ፣ አብሮ እርስ በራሳቸው እንዲገናኙ ለማድረግ ነው ትልቁ ነገር የኛ አላማ። ሌላው ያው እንደሚታወቀው እዚህ ሀገር ብዙ ጊዜ ያው ስኮላርሺፕ ለማግኘት ሁለት አይነት መንገድ ነው ያለው። አንተም እንደምታውቀው አንደኛው በትምህርት በጣም ጎበዝ መሆን አለባቸው፣ ሌላው ደግሞ ካልሆነ ደግሞ በስፖርት በጣም ጎበዝ መሆን አለባቸው። እና ያ ነገር ደግሞ ትልቅ እድል ነው። እዚህ ያሉ ልጆች ስፖርት አትሌቲክስን በተለይ በጣም የሚወዱ ልጆች አሉ። እኔ አሁን ከኔ ልጅ የተወለደችው እዚህ ሀገር ተወልዳ ያደገችው ልጅ ገና 6 ዓመቷ አሁን 7 ዓመቷ ነው። እና ምን ያህል ስፖርት እንደምትወድ ሩጫ እንደምትወድ ያየሁት በቃ በተለያዩ ጊዜ ከልጆች ጋር ስትገናኝ የምታደርጋቸው ውድድሮች ምናምን የምትሮጣቸው ነገሮች ከአሁኑ በቃ ቤዙን እንደያዘች የሚያሳይ ነው። እና ቤተሰብ ልጆቻቸውን ወደ ስፖርቱ የሚልኩበት ስፖርት ደግሞ ከዛ ውስጥ የመረጡትን አትሌቲክስ ብቻ ሳይሆን የመረጡበትን ስፖርት ይዘው እንዲያድጉ የሚያደርግ እና በየጊዜው እንቅስቃሴ ኑሮ ሲኖር በዛ መንገድ የሚሄዱበት ስለሆነ እሱን ለማሳየት ነው ትልቁ ነገር። ሌላው ጤንነት ለመጠበቅ ትልልቆቹም ስፖርት ላይ ትኩረት እንዲያደርጉ አብረው እንዲሰሩ ልጆቻቸው ወደ ስፖርት እንዲያዘወትሩ እነሱም እየሮጡ ልጆቻቸውን ይዘው እየተንቀሳቀሱ የሚያሳዩበት ትልቅ መንገድ ስለሆነ ያንን ለማሳየት ነው እና እሱን ለህዝቡ ለማሳወቅ ነው እዚህ አሁን እኔም በዚህ ውስጥ የገባሁት ማለት ነው።
በስተመጨረሻ እንግዲህ ለዚህ ውድድር ዝግጅት ለሚያደርጉ ትውልደ ኢትዮጵያን ታዳጊ ወጣቶች የምታስተላልፈው መልእክት ካለ፣ ሪከርድ ለመስበር እቅድ ያላቸው ካሉም ምክር በመስጠት ረገድ ከአንተ የተሻለ ሰው አይገኝም በዚህ ሰዓት የመጨረሻ መልእክትን ልቀበል።
እሺ፣ አመሰግናለሁ። ያው ከ3 ሳምንት በፊት ለ3-4 ሳምንት የሚሆን ትሬኒንጎች ልከናል ወይም ደግሞ ፖስት አድርገናል በኤስኤፍኤን ዌብሳይት ላይ። ከዛ ላይ እያዩ ዝግጅት እንዲያደርጉ ትልልቆቹም ልጆቹም ከዛ ላይ እንቅስቃሴዎች እንዲያደርጉ ያንን ነገሮች መክራለሁ። በተረፈ ግን አሁን ዛሬም ትላንት ሰሞኑን እዚህ ከመጣን ጀምሮ እንቅስቃሴ ያደረግነውና አየሩን በጠዋት እየወጡ እንዲለማመዱ፣ ያው ውድድሩ በጠዋት ነው የሚደረገው እና ያንን በደንብ እንዲለማመዱ ነው መልእክት ማስተላልፈው። በተረፈ ግን የአንድ ስፖርት የአንድ ጊዜ ወይም አሁን ተጀምሮ አሁን የሚያልቅ ነገር አይደለም እና ወደፊት በቃ መሰረቱ ቤዙን መያዝ አለባቸው። አሁን ጀምረው ይህንን ምክንያት አድርገው ከአሁን ከጀመሩ ማቋረጥ የለባቸውም። ኢቭን እዚህ ውድድር ባይዘጋጅ እንኳን ለሌላ ስፖርት ቅድም እንዳልኩት ሌላ ውድድሮችን ለመሮጥ እንደገና ጤና ለመጠበቅም ስፖርት በተለይ ትልልቅ ሰው የሆነ ሰው ይህንን ነገር በጣም ትልቅ እድል ነው እና በዚህ እንዲጠቀሙ ፈልጋለሁኝ። ሬጅስትሬሽንም እያደረጉ እንዲዘጋጁ ነው ማሳውቀው ማለት ነው። አመሰግናለሁ።
ሀብታሙ ስዩምና እንግዶቹን ለዘገባው እናመሰግናለን። በምሽቱ እንግዶቻችን የነበሩትን ሁሉ በአድማጮቻችን ስም እናመሰግናለን። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደናደሩ።